ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። በምሽቱ ጋቢና አዲሱ የኢህአዴግ ሊቀመንበር ዶክተር አብይ አህመድ የፊታችን ሰኞ ጠዋት በጠቅላይ ሚኒስትርነት ቃለ መሐላ እንደሚፈጽሙ ተገልጿል። በሹመቱ ዙሪያ የተለያዩ ትንተናዎችን ይዘናል።
መጀመሪያ አሁን ሲመረጡ የኢህአዴግን ፕሮግራም ሊያስፈጽሙ በኢህአዴግ ስራ አስፈጻሚ በኢህአዴግ ምክር ቤት ነው የተመረጡት። ስለዚህ የፖለቲካ ድርጅትን አላማ ለማስፈጸም ነው የተመረጡት። ከዛ ውጭ ይሆናሉ ለማለት አስቸጋሪ ነው የሚሆነው። በሌላ በኩል ደግሞ የራሳቸው ሰብዕና ምንድን ነው፣ የራሳቸው ይሄን አመራር ለመውሰድ የወሰኑበት በዚህ አስቸጋሪ ፈተና ባለበት ወቅት ይሄን አመራር ለመውሰድ ራሳቸውን በእጩነት ሲያቀርቡ ድጋፍ ሲሰጣቸው ምን ለማበርከት አስበዋል የሚለውን ማየት ነው የሚሻለው።
ከምሁራን የሰማነው ትንተና ነው። የተቃዋሚ ፓርቲዎችስ ምን ይላሉ? ከሰማያዊ ፓርቲ ኦፌኮና አረና እንሰማለን።
እኛም ምርጫ አንለውም፣ ምክንያቱም ምርጫ ሌላ አይነት በይዘት ምደባ ነው። ለዚህ ይህን ቦታ ለማግኘት ዶክተር አብይ በድርጅት ደረጃ እንኳን 25% እድል አላቸው።
እስካሁን ድረስ እንግዲህ ለ7 ዓመት ሲካሄድ የቆየውን ሁኔታ አጠናክሮ እንደገና ለሌላ 27 ዓመት ለማስቀጠል የሚያደርጉት ጥረት ከሆነ ድረስ ከእኛ ከምንፈልጎ ከምንጠይቆ አካሄድ ውጪ ስለሆነ እምብዛም ስሜት አልሰጠንም።
የፖለቲካ ምህዳሩን ማስፋትና እርቅና አንድነትን ማራመድ የአዲሱ የኢህአዴግ ሊቀመንበርና የእጩ ጠቅላይ ሚኒስትሩ ቀዳሚ ስራ ሊሆን እንደሚገባ ለአሜሪካ ድምፅ አስተያየቶቻቸውን የሰጡ የአዲስ አበባ ነዋሪዎችም አሉን።
ድርምስ ነገሮች ስላሉ ያን ነገር በይበልጥ ያስተካክላሉ ብዬ አስባለሁ።
የሰውን ጥያቄ በቻሉት መጠን መመለስ ነው ያለባቸው። በቻሉት መጠንና በቻሉት አግባብ መመለስ ያለባቸው መመለስ ነው። መጀመሪያ ቅድሚያ ለሰላም መስራት ነው። ዘረኝነትን ማጥፋት ነው የመጀመሪያው ስራቸው መሆን ያለበት።
ሊያስማማ ወደሚችል ወደ እርቅ መምጣት አለብን። የመጀመሪያው ነገር ይሄ ነው።
አስተያየቶቻችሁን ከእናንተም ፌስቡክ አት ቪኦኤ አማሪክ ላይ እየተቀበልን ነው። ለአየር እናበቃለን።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አንድ የኬንያ ተቃዋሚ ባለስልጣናት በግዳጅ ከሀገር እንዳባረሯቸው ተናገሩ። ሚጉና ሚጉና በፌስቡክ ገጻቸው እንዳስታወቁት ባለፈው ወር ከተባረሩ በኋላ ከካናዳ እንደተመለሱ ባለፈው ሰኞ ጀምሮ በናይሮቢው ዓለም አቀፍ አውሮፕላን ጣቢያ ውስጥ በሚገኝ መጸዳጃ ቤት ተቆልፎባቸው እንደከረሙ ተናግረዋል። ሚጉና ጠበቆቻቸው በበኩላቸው ደንበኛቸው የተባረሩት ከፍርድ ቤት ትዕዛዝ ውጭ ነው ይላሉ።
ስልጣናቸውን በሰዓቱ ለመልቀቅ የወሰኑት የቦትስዋናው ፕሬዝዳንት አመራሩን አንለቅም ለሚሉ የረዥም ዘመናት የአፍሪካ መሪዎች መልእክት ማስተላለፋቸው ተገለጸ። ፕሬዝዳንቱ በዚህ ውሳኔያቸው መጀመሪያ እንደ ዚምባብዌው ፕሬዝዳንት ሮበርት ሙጋቤ፣ ቀጥሎም እንደ ዲሞክራቲክ ኮንጎ ሪፐብሊክ ፕሬዝዳንት ጆሴፍ ካቢላ ለመሳሰሉ ስልጣን ላይ ሙጭጭ ለሚሉ የአፍሪካ መሪዎች ነው መልእክት ያስተላለፉ ተብሏል። በዚሁ መሰረት ስልጣን ለመልቀቅ የእርሳቸው ተራ ነው እና ፕሬዝዳንት ኢያን ካህና ልክ ከአስር ዓመት በኋላ በመጪው ቅዳሜ ስልጣኑን ለምክትል ፕሬዝዳንቱ ለም እንደሚያስረክቡ ተገልጿል። ቦትስዋና ብዙውን ጊዜ በነጻና ሀቀኛ ምርጫ በማካሄድ በተለይም ከነጻነት በኋላ በከፍተኛ ሙስናም የማትታማ ሀገር መሆኗ ይነገርላታል።
የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን እና የደቡቡ መሪ ሙን ጄኢን በመጪው ሚያዝያ 15 ቀን ለጋራ ውይይት እንደሚገናኙ ተገለጸ። ይህ ታሪካዊ የተባለው የግንኙነት ቀን ይፋ የተደረገው ዛሬ ሐሙስ ሁለቱም አገሮች ልዑካን የተኩስ አቁም ስምምነት በተደረሰበት ፓን ሙንጆም መንደር በተወያዩበት ወቅት መሆኑ ታውቋል።
በመጨረሻም ፓኪስታን እየተፈለጉ ያሉ አማጽያን ጎረቤት ሀገር ውስጥ የሽብር ተግባር እያካሄዱ መሆናቸውን የሚያመላክት መረጃ የያዘ ዶሴ ለአፍጋኒስታን መላኳን አስታወቀች። ፓኪስታን ዛሬ ይህን እርምጃ የወሰደችው ከፍተኛ የዩናይትድ ስቴትስ ዲፕሎማት አሊስ ዌልስ አፍጋኒስታን ውስጥ ሰላም ስለሚመሰረትበት ሁኔታ ለመወያየት ሀገሯ ውስጥ በሚገኙበት ወቅት መሆኑ ነው። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ሆኑ እያለን እንጋብዛችኋለን።
ጋቢና ቪኦኤ የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
አዲሱ የኢህአዴግ ሊቀመንበር ዶክተር አብይ አህመድ የፊታችን ሰኞ ጧት ላይ በጠቅላይ ሚኒስትርነት ቃለ መሐላ እንደሚፈጽሙና ለኢትዮጵያ ሕዝብ ንግግር እንደሚያደርጉ ተገለጸ። በኦህዴድና በኢህአዴግ ምክር ቤት አባላት እምነት የተጣለባቸው የዶክተር አብይ የስልጣን ዘመን መጪ ተስፋዎችና ፈተናዎችም ከወዲሁ ሰዎችን እያነጋገሩ ነው። እስክንድር ፍሬው ከአዲስ አበባ ተከታዩን ልኳል።
ወጣቱ የፖለቲካ ሰው ዶክተር አብይ አህመድ ከፊታችን ሰኞ ጀምሮ ጠቅላይ ሚኒስትር የሚለውን ማዕረግ በይፋ ይረከባሉ። እናም ከጥቂት ቀናት በኋላ ዘመነ ኃይለ ማርያም ደሳለኝ አብቅቶ የርሳቸው የሐላፊነት ጊዜ ይጀምራል። የገዢው ፓርቲ ምንጮች ለአሜሪካ ድምጽ እንደገለጹት ሰኞ የሚካሄደው የፓርላማው ልዩ ስብሰባ አጀንዳ ይሄው ቃለ መሐላ የመፈጸምና የስልጣን ርክክብ ነው። ቃለ መሐላውን ተከትሎም ያን የጠቅላይ ሚኒስትር ተብለው የሚጠሩት ዶክተር አብይ ለመላው የኢትዮጵያ ሕዝብ ንግግር እንደሚያደርጉ ይጠበቃል። ያኔ ስለ አዲሱ ሰው የፖለቲካ ዓላማና አገራዊ እቅድ የተሻለ ፍንጭ ይኖራል። እድሜያቸው በ40ዎቹ መጀመሪያ የሆነው ዶክተር አብይ አህመድ ወደ ከፍተኛ ኃላፊነት የመጡት ደረጃ በደረጃ ነው። ኦህዴድ ከተመሰረተበት ጊዜ ጀምሮ በአባልነት የቆዩት ዶክተር አብይ ፓርቲው በወታደራዊ ዘርፍ የሰጣቸው ስምሪት ቀዳሚ ኃላፊነታቸው እንደነበር መረጃዎች ያሳያሉ። የኮሎኔልነት ማዕረግም አላቸው። በአጭሩ ኢንሳ በመባል የሚታወቀውን ብሔራዊ የመረጃ ደህንነት ኤጀንሲ ንድፈ ሐሳብ በመቅረጽና ወደ ትግበራ በመለወጥ መሳተፋቸውም ተገልጿል። የሳይንስና ቴክኖሎጂ ሚኒስትር ሆነው ባገለገሉበት አጭር ጊዜ ያመጡት ለውጥም የአመራር ብቃታቸው ማሳያ መሆኑን የሚናገሩ አሉ። የሆዴድ ቃል አቀባይ አቶ ካሳሁን ጉፌ አንዱ ናቸው።
ለአንድ አመት አካባቢ ነው የሰሩት። ያንን ቢሮ ዶክተር አብይ ብዙ ጊዜ የ21ኛ ክፍለ ዘመን አመራር ነው፣ ስትራቴጂስት ነው፣ ኢኖቬተር ነው፣ ሀሳቦችን ያፈልቃል፣ በጣም ወርኪንግ ኢንቫይሮንመንት በማመቸት ይታወቃል። ሳይንስና ቴክኖሎጂ ሚኒስቴርን ከተራ ዝም ብሎ ተራ መስሪያ ቤትነት እንደ ቱሪስት መስህብ መዳረሻ መስህብ እስከሚጎበኝበት ተቋም ድረስ የቀየረና ዲዛይን ያደረገ የተገበረ ሰው ነው። በተመሳሳይ ታድሶ በተጀመረበት ወቅት በምክትል ፕሬዚደንት ማዕረግ የኦሮሚያ ብሔራዊ ክልላዊ መንግስት ከተማ ልማትና ቤቶች ቢሮ ኃላፊ ሆኖ በተቀመጠበትም ወቅት በተመሳሳይ ሳይንስና ቴክኖሎጂ ሚኒስቴር በነበረበት ፖዚሽን የነበረ ዝም ብሎ ባዶ ኮንዶሚኒየም የሚመስል ህንፃን በጣም ሞደርን አድርጎት ለአይን የሚማርክ ማንም ሰው ፈዞ የሚያይበት ዲዛይን ያደረገ በጣም ፔፐርለስ ወርኪንግ ኢንቫይሮንመንት የፈጠረ የሰራተኛውን አመለካከት የቀየረ አለቃና ምንዝር አስተሳሰብ ያጠፋ አብሮ በቲም ብዙ ስራ የፈጸመ ጓድ ነው።
በግል ህይወታቸው ባለትዳር የሁለት ልጆች አባትና የፕሮቴስታንት ክርስትና እምነት ተከታይ ናቸው ዶክተር አብይ። እናም ወጣቱ የቤተሰብ አስተዳዳሪ አሁን ደግሞ ታላቅ አገራዊ ኃላፊነት ሊረከቡ ተዘጋጅተዋል። በአዲሱ ኃላፊነት ሊመዘኑም ጊዜው ደርሷል። ምንጮች እንደሚገልጹት ሂደቶችም እንዳረጋገጡት ፓርቲያቸው ኦህዴድ ለዚህ ኃላፊነት ካመነባቸው ቆይቷል። ከርሳቸው በፊት የኦህዴድ ሊቀመንበር የነበሩት አቶ ለማ መገርሳ ያንን ኃላፊነት ለዶክተር አብይ አስረክበው ወደ ምክትልነት ዝቅ ብለዋል። በኢህአዴግ ምክር ቤት ለሊቀመንበርነት ብሎም ለጠቅላይ ሚኒስትርነት በተደረገው ምርጫ ዶክተር አብይን ለእጩነት የጠቆሙትም ራሳቸው አቶ ለማ መሆናቸውን ምንጮች ነግረውኛል። የተመረጡት ከኦህዴድ ውጭ ያሉ የኢህአዴግ አባል ድርጅቶችን ድምጽ ጭምር በማግኘት መሆኑ ደግሞ በግንባሩ ውስጥ የተሰጣቸውን ቦታ ሊያሳይ ይችላል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ራሳቸው ዶክተር አብይ እንዲመረጡ መፈለጋቸውን እነዚሁ ምንጮች ጠቁመዋል። አቶ ኃይለ ማርያም ስልጣናቸውን ለማስረከብ የወሰኑት የመፍትሄው አካል ለመሆን ፈልጋለሁ በማለት ጭምር እንደሆነ ይታወሳል። ለዶክተር አብይ መመረጥ አንዱ ምክንያት ተቃውሞ የበዛበትን የኦሮሚያ ክልል የሚወክሉ መሆናቸው እንደሆነ የሚገልጹ አስተያየት ሰጪዎች አልጠፉም። በአገሪቱ ላለው አለመረጋጋትና ለቀጠለው ፖለቲካዊ ችግር መፍትሄ ይሆናል በሚል እሳቤ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር የሆኑት ፕሮፌሰር ካሳሁን ብርሃኑ በእነዚህ አስተያየቶች አይስማሙም። የእርሳቸው መመረጥ ለለውጥ የተዘጋጁ ናቸው ከሚል እሳቤ ጋር የተያያዘ እንደሆነ ነው የሚያምኑት።
በራሱ የዚህ አዲሱ ተመራጭ መሰየም እንደዚህ ነው ብሎ መናገር አይቻልም። ምክንያቱም የነበሩት ጥያቄዎች በጣም ከዚህ የዘለሉ ናቸው። እገሌ መሆን አለበት እገሌ መሆን የለበትም የሚለው አይመስለኝም። ነገር ግን ለለውጥ የተዘጋጀ ለለውጥ ራሱን ያስገዛ ሰው ቢመራው ሌሎች የተነሱ በርካታ የህብረተሰቡን ጥያቄዎች ይመልሳል የሚል እሳቤም የነበረ ይመስለኛል።
ስለዚህ ይቀጥሉ
በተከታታይ የሚወሰዱ እርምጃዎች ናቸው ዋናዎቹ። ማለትም ለህዝብ ተገቢ ጥያቄዎች ትክክለኛ መልስ ለመስጠት የሚያስችሉ ሁኔታዎችን ቀይሶ ወደ ተግባር የመግባቱ ጉዳይ ዋናው ጥያቄ የሚሆነው።
በዚሁ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር የሆኑት ሌላው ተንታኝ ዶክተር አስናቀ ከፋለ በበኩላቸው ውሳኔው ሁለት ነገሮችን ያማከለ እንደሆነ ይገምታሉ።
በአንድ በኩል ይሄን ነገር ስንመለከተው ከዚህ በፊት ባልተለመደ ሁኔታ የዚህ የሊቀመንበር ምርጫው ብዙ ውይይት ተደርጎበታል። ኦህዴድ በቅርቡ ባደረገው ስብሰባ አመራር ሽግሽግ አድርጓል። ባለፈው ጊዜ የኦህዴድ ስራ አስፈጻሚ የሰጠው መግለጫ ለየት ያለ መግለጫ ነው የሰጠው። ስለ አለው የፖለቲካ ሁኔታ ከሌሎች ተቃዋሚ ኃይሎች ጋር የመስራት የፖለቲካ ምህዳሩን በማስፋት በተመለከተ መግለጫው ያወጣው ሀሳብ አለ። ከዛ በተጨማሪ በቅርቡ አመራር ሽግሽግ በሚደረግበት ጊዜ አቶ ለማ መገርሳ ከኦህዴድ ሊቀመንበርነት ተነስተው ምክትል ሊቀመንበር ሲሆኑ፣ ዶክተር አብይ ሊቀመንበር ሲሆኑ ይሄ ፍላጎት አመራር ላይ የመሳተፍ ፍላጎት በኦህዴድ መሀከል እንዳለ ወደ ፌደራል መጥቶ ሚና ለመጫወት ከፍተኛ አመራሩ ላይ በምርጫ ላይ መምጣት ፍላጎት እንዳለ ያሳየ ይመስለኛል። ሌሎች እንግዲህ የምክር ቤቱ አባላትም አሁን እድሉን ለዶክተር አብይ ሲሰጡ ለሀገሪቱ አሁን በዚህ በተቃውሞ በብዛት ያለበት የኦሮሚያ ክልል ከመሆኑ አንጻር መፍትሄ ሊያመጣ ይችላል የሚል ሀሳብ ያለም ይመስለኛል። እንግዲህ የለውጥ እነዚህ አዲሱ የኦህዴድ አመራር የሚባሉት መካከል ናቸው እሳቸው እድል የመስጠት ፍላጎት ያለም ይመስለኛል። እንግዲህ ምርጫውን ስንመለከት ይሄ ውሳኔ የመተላለፉ ያለውን ችግር ለመፍታት አንድ እርምጃ ሊሆን ይችላል ተብሎ የታሰበ ይመስለኛል።
የዶክተር አብይ ስኬት ሊኖራቸው በሚችለው የስልጣን መጠን ጭምር እንደሚወሰን ከወዲሁ እየተናገሩ ያሉ ወገኖች አሉ። እንደዚህ አይነት አስተያየቶች መነሻ የሚያደርጉት የጠቅላይ ሚኒስትር ኃይለማርያምን የስልጣን ዘመን ነው። ከዚህ ዓለም በሞት የተለዩትን አቶ መለስ ዜናዊን ተክተው በ2005 ዓመተ ምህረት መጀመሪያ ወደ ጠቅላይ ሚኒስትርነት የመጡት አቶ ኃይለማርያም ሙሉ ስልጣን አልነበራቸውም የሚሉ ወገኖች መኖራቸው የአደባባይ ሚስጥር ነው። እንደዚህ አይነት አስተያየቶችና ራሱ ኢህአዴግ የሚያራምደው የጋራ አመራር የተሰኘ መርህ የዶክተር አብይን ስልጣን ሊገድቡ ይችሉ ይሆን? የአዲስ አበባ ዩኒቨርሲቲው ዶክተር አስናቀ ሐሳባቸውን አካፍለውኛል።
ይሄ ነው ለማለት በአሁኑ ጊዜ የሚከብድ ይመስለኛል። ለምን? እንግዲህ አንዱ ያየነው ነገር ምንድነው? በህገ መንግስቱ የተቀመጡ ስልጣኖች አሉ፣ የስልጣን ክፍፍሎች አሉ። ለምሳሌ በስራ አመራሩና በስራ አስፈጻሚውና በህግ አውጪው በፍርድ ቤት መካከል ህገ መንግስቱ ስልጣኖችን ከፋፍሏል። ግልጽ በሆነ መልኩ ስልጣኖችን ከፋፍሏል። የሆነው ግን ምንድነው? ባለፉት አመታት ያየነው በመሪ ድርጅቱ ወይ በፖለቲካል ፓርቲውና በመንግስት መካከል ያለው የስልጣን ክፍፍል ወይም ደግሞ ገደብ እየሳሳ በመምጣቱ በመንግስትና በፓርቲ መካከል የመቀላቀል ነገሮች በሰፊው ተንጸባርቀዋል። ይሄን ነገር እንዴት አድርገው አንድ ሰው ብቻውን ሊያርቀው ይችላል የሚለው አስቸጋሪ ይመስለኛል አሁን ባለው ሁኔታ። ያም ሆኖ ግን አንድ አመራር ምንጊዜም ቢሆን አንድ ሰው ወደ አመራር በሚመጣበት ጊዜ ወደ አመራር ወደ የዚህ የፖለቲካ አስተዳደር መሮዎች በምንገባበት ጊዜ ሁለት ነገሮች ያሉ ይመስለኛል። በእንግሊዝኛው ኤጀንሲና ስትራክቸር፣ አንድ መዋቅሩ ምንድን ነው የሚሰጠው፣ መዋቅሩ ምን ፈተናዎችን ያመጣል፣ ምን አማራጮችን እድሎችን ይሰጣል። ሁለተኛው ደግሞ ራሱ አንድ ሰው ወደ አመራር በሚመጣበት ጊዜ የራሱ ምን አይነት እድሎችን ይፈጥራል። እንግዲህ የዚህ መስተጋብር ነው መጨረሻ ላይ አንድ አመራር ጥሩ ነው በጥሩ ሁኔታ ሊወጣ ይችላል ወይም ላይወጣ ይችላል የሚለውን። እንግዲህ ዶክተር አብይን በዚህ በሁለቱ መካከል አንደኛ መዋቅሩ መጀመሪያ አሁኑ ሲመረጡ የኢህአዴግን ፕሮግራም ሊያስፈጽሙ በኢህአዴግ ስራ አስፈጻሚ በኢህአዴግ ምክር ቤት ነው የተመረጡት። ስለዚህ የፖለቲካ ድርጅትን አላማ ለማስፈጸም ነው የተመረጡት። ከዛ ውጭ ይሆናሉ ለማለት አስቸጋሪ ነው የሚሆነው። በሌላ በኩል ደግሞ የራሳቸው ሰብዕና ምንድን ነው፣ የራሳቸው ይሄን አመራር ለመውሰድ የወሰኑበት በዚህ አስቸጋሪ ፈተና ባለበት ወቅት ይሄን አመራር ለመውሰድ ራሳቸውን በእጩነት ሲያቀርቡ ድጋፍ ሲሰጣቸው ምን ለማበርከት አስበዋል የሚለውን ማየት ነው የሚሻለው። ራሳቸውም እንግዲህ እድሉ በሚያገኙበት ጊዜ ለህዝብ መግለጽ ይገባቸዋል ብዬ ነው የማስበው።
ዶክተር አብይ አህመድ ቃለ መሐላ በሚፈጽሙበት የሰኞው የፓርላማ ልዩ ስብሰባ ዲፕሎማቶችና ሌሎች እንግዶች እንደሚገኙ ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። ገዢው ኢህአዴግ ሊቀመንበሩን መረጠ። ለመሆኑ የዶክተር አብይ አህመድ መጪ የኢትዮጵያ ጠቅላይ ሚኒስትር የሚሆነው የፓርቲው ሊቀመንበር ሆኖ መመረጥ ይልቁንም በተቃዋሚ ፓርቲዎች አይን ምን አይነት እንድምታ ፈጥሮ ይሆን? ሶስት የተቃዋሚ ፓርቲ መሪዎች አወያይተናል። አሉላ ከበደን ያወያያቸው።
አብርሃ ደስታ እባላለሁ፣ የአረና ፓርቲ ሊቀመንበር ነኝ።
ሙላቱ ገመቹ እባላለሁ፣ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር ነኝ። በመድረክ ምክትል ሊቀመንበርና የህዝብ ግንኙነት ኃላፊ ነኝ።
እሺ፣ አመሰግናለሁ። እኔም የሸዋስ አሰፋ እባላለሁ፣ የሰማያዊ ፓርቲ ሊቀመንበር ነኝ።
እንግዶቼ ሁላችሁንም ለትውውቁ አመሰግናለሁ። የአሁኑ የኢህአዴግ ሊቀመንበር ምርጫ ታዲያ በብዙ ምክንያቶች ከአሁን ቀደም ባልታየ መልኩ ትኩረት ስቦ ሰንብቷል። ለመሆኑ ዶክተር አብይ ይመረጣሉ ብላችሁ ጠብቃችሁ ነበር?
ያው ኢህአዴግ ነው ዞሮ ዞሮ፣ ስለዚህ ብዙ የጠበቁት ነገር አልነበረም። ነገር ግን ህወሓት በነበረኝ መረጃ አቶ ደመቀ መኮንን ለመምረጥ ተዘጋጅቶ ነበረ። አቶ ደመቀ ካልሆነ ደግሞ አቶ ሽፈራው ሽጉጤን ለመምረጥ ተዘጋጅቶ እንደነበረና ዶክተር አብይ ይፈልጋል ይመርጣል ብዬ አላሰብኩም ነበር። ቢሆንም ግን የፈለገ ቢመረጥ ለእኔ ትርጉም አይሰጠኝም ነበር። አሁን ከተመረጠ በኋላ በምርጫው ሂደት የነበረውን ነገር ስሰማ ግን ትኩረቴን በጣም የሳበው ነገር ሁሉም እነ ዶክተር ደብረጽዮንም ተወዳድረው ተሸንፈው ዶክተር አብይ አህመድን የተመረጠ ሲባል በህወሓት ስልጣን አልተሰጠውም፣ ያው ነጥቆ ነው የወሰደው ብዬ ነው የማስበው። ስለዚህ ነጥቆ ከወሰደው አንድ ዜና ሆነዋል። ምክንያቱ አመራረጡ የአመራረጥ ሂደቱ ትኩረት እንዲስብ ሆነዋል።
መልካም። አቶ አብርሃ ደስታ ከጠበቁት ውጪ እንደሆነ ነው የገለጹት። አቶ ሙላቱስ በእርሶ በኩል ይህን ዜና ጠብቀውት ነበር? የሆነውንስ እንደምን አገኙት?
እንግዲህ ባለፉት ጊዜያት ውስጥ ከሚመላለሱትና ከሚሰጡት በሶሻል ሚዲያ ከሚካሄዱት ብዙ ወሬዎች ነበሩ፣ የተለያዩ ስሜቶች ነበሩ። አራቱም ሆነው እንደሚቀርቡ አይነት ነበር በሚዲያ ላይ ሲነገር የነበረው። የአራቱ ድርጅቶች ሊቀመናብርት እጩ ሆነው እንደሚቀርቡ አይነት ነው እና በመጨረሻ ላይ እንግዲህ ሶስት ሆነው በመቅረባቸው ምክንያት አቶ ደመቀ መኮንን ባላቸው ቦታ እንደቆዩና ለሊቀመንበርነት እንዳልተወዳደሩ ነው የተረዳ ነው እና ዶክተር አብይ አህመድ መመረጣቸው በዚህ አጋጣሚ በግሌ እንኳን ደስ አላቸው ነው የምለው። ለማንኛውም ከኢህአዴግ ውስጥ ማንም ሰው ተራም ቢመረጥ የድርጅታቸው ነው እና ድርጅቶች ደግሞ በየጊዜው መሪዎቻቸውን እንደ ማንኛውም የሚመርጡት ነው እና ስለዚህ በእኛ በኩል የሚሰጠን ነገር የለም። ኢህአዴግ ውስጥ የሚመረጡት የድርጅቱን ፖሊሲ የሚያስፈጽሙና እስካሁን ድረስ እንግዲህ ለ7 አመት ሲካሄድ የቆየውን ሁኔታ አጠናክሮ እንደገና ለሌላ 27 አመት ለማስቀጠል የሚያደርጉት ጥረት ከሆነ ድረስ ከኛ ከምንፈልጎ ከምንጠይቆ አካሄድ ውጪ ስለሆነ እምብዛም ስሜት አልሰጠንም።
አቶ የሸዋስ እርሶም ባጭሩ እንዲሁ ዜናውን ሲሰሙ የነበረውን ሁኔታ ጠብቀው ነበር ወይ?
አመሰግናለሁ በጣም። እንግዲህ ይህንን ጉዳይ በተመለከተ መግለጫ ወጥተናል። እኛ ምርጫ አንለውም፣ ምክንያቱም ምርጫ ሌላ አይነት በይዘት ምደባ ነው። ለዚህ ይህን ቦታ ለማግኘት ዶክተር አብይ በድርጅት ደረጃ እንኳን 25% እድል አላቸው። ከዛ የኦህዴድ ተራማ እሳቸው ያደረጉት ንግግር እንደዚህ ስናስብ ደግሞ እድላቸው ወደ 40-50% ከፍ ያለ ነበር። ከዛ በተጨማሪ በዓለም አቀፍም እዚህም በሀገር ውስጥ ባሉ ወደ እሳቸው የሚያመለክት ነገር ይገለጽ ነበር እና እሳቸው እንደሚመደቡ የሚያሳዩ ፍንጮች ነበሩ። ሁለቱ ከዚህ በፊት ከኔ ቀደም ብለው የተናገሩት ጓደኞች እንደተናገሩት ይሄ በራሱ ግብ አይደለም። ከዚህ በፊትም የተለያዩ ሚኒስትሮች ተቀይረዋል፣ ጠቅላይ ሚኒስትሩ አቶ ኃይለማርያም ተቀይረዋል። ይሄ ግን በራሱ ግብ አይደለም፣ ሌላ ግብ አለ። መሰረታዊ ለውጥ ሪፎርም ያስፈልጋል። ለዛ ኦህዴድ እንደ ድርጅት ተራማጅ በመሆኑ ሰው ዶክተር አብይም የተሻለ በንግግሮቻቸው የተሻለ ፍንጭ በማሳየታቸው ታሪካዊና ነገር ግን ፈታኝ የሆነ ወቅት ላይ እሳቸው መሆናቸው ለምንፈልገው ሪፎርም ካሉት አማራጮች የተሻሉ ናቸው ብለን ነው የወሰድነው እኛ። ይህንን እንግዲህ በተግባር ወደፊት የምናየው ይሆናል። አሁን ባለው እንትን ግን እሳቸውም የገቡትን ቃል የህዝቡንም ፍላጎት እንዲያሟሉና ለእውነተኛ ለውጥ እንዲሰሩ ፈጣሪ እርዳቸው ነው የምለው።
የተቃዋሚ ፓርቲዎች የሰጡትን አስተያየት ነው የሰማነው። አሁን ደግሞ ከዜጎች እንስማ። የገዢው ግንባር ኢህአዴግ አዲስ ሊቀመንበር መሰየሙ ተስፋ የፈነጠቀ እንደሆነ ለአሜሪካ ድምፅ አስተያየቶቻቸውን የሰጡ የአዲስ አበባ ነዋሪዎች ተናገሩ። የአዲስ ሰዎች መመረጥ ብዙ ለውጥ እንደማያመጣም የተናገሩ አሉ። የፖለቲካ ምህዳሩን ማስፋትና እርቅና አንድነትን ማራመድ የአዲሱ የኢህአዴግ ሊቀመንበርና እጩ ጠቅላይ ሚኒስትር ዶክተር አብይ አህመድ ተቀዳሚ ስራ ሊሆን እንደሚገባም መለስካቸው አመሃ ያነጋግራቸው የመዲናዋ ነዋሪዎች ገልጸዋል።
ቪኦኤ በዚህ ምርጫ ዙሪያ እግር ባደረሰ ያናገራቸው ሰዎች ይህን ስሜት የሚያንጸባርቁ ይመስላሉ። አንድ ወጣት ግን ስሜቱ የተለየ ነው። ስምህ ማን ልበል? ወጣት ነህ?
ሚካኤል ይባላል። ለእኔ ብዙም ለውጥ ያለ አይመስለኝም። ያው ሰው ቢቀያየርም ፖሊሱ ካልተቀያየረ አሁንም ሰላም እናገኝ ስላልመሰለኝ ያው ብዙም አልተከታተልኩትም። ዋናው የሰላሙ ጉዳይ ነው። ሰላሙ ካልመጣ ድረስ ሰው ቢቀያየር ምንም ፋይዳ ያመጣል ብዬ ስላላሰብኩ ነው።
ሰላሙ የሌለበት ምክንያት ወይም እንደዚህ አስጊ የሆነበት ሁኔታ የተፈጠረበት ምክንያት ምን ይመስልሃል አንተ?
ያው የሰው ጥያቄና የመንግስት መልስ ስላልተመጣጠነ ይመስለኛል። የሰው ጥያቄ የሚጠይቀውም ጥያቄ በአግባቡ ስላልተመለሰለት ይመስለኛል ይሄ ነገር የተፈጠረው። በተሻሉት መጠን መመለስ ነው ያለባቸው። በተሻሉት መጠንና በተሻሉት አግባብ መመለስ ያለባቸው መመለስ ነው። መጀመሪያ ቅድሚያ ለሰላም መስራት ነው። ዘረኝነትም ማጥፋት ነው የመጀመሪያው ስራቸው መሆን ያለበት።
ስማቸውን ሊገልጹ ያልፈለጉ ሌላው ሰው ግን ከዚህ የተለየ አስተያየት ሰጥተዋል።
ፕሮሰሱን ስለማናውቀው ለምን እንደዘገየ ማወቅ ትንሽ አስቸጋሪ ነው። ግን እንዳልኩት የመጨረሻው ውጤት ሁሌም በተስፋ ስለምንኖር ትንሽ ተስፈኛ አድርጎኛል።
ለምን ነው ተስፋ ያደረቦት በእኒህ ሰው የመመረጥ?
እንግዲህ እኔ ግለ ታሪካቸውን አላውቅም። ነገር ግን በተደጋጋሚ በሚናገሩት ንግግር ለብዙ ወጣቶች ተስፋ የሚሰጥ አይነት አካሄድ የሚሄዱ ይመስለኛል። በእድሜም ጥሩ ደረጃ ላይ አደልቱንም ወጣቱንም ያማከለ ማዕከል ላይ ያሉ ስለሆነ የሁሉንም ሁኔታ ያገናዘበና ማቻቻል ይችላሉ ብዬ አስባለሁኝ።
ወንድሜ ስም ማን ልበል?
ዳዊት የማነ።
ዳዊት ወጣት ነህ። ለመሆኑ ስትከታተል ነበረ ሰሞኑን ኢህአዴግ ሊቀመንበሩን ለመምረጥ የሚያደርገውን ሂደት?
አዎ እከታተል ነበር። ብዙም ባይሆን ከሞላ ጎደል ተከታተል
ነበር። እንዴት ነው? ምን አስተያየት አለ በዶክተር አብይ ላይ?
በዶክተር አብይ ላይ ቀደም ሲል አንዳንድ ስፒቾችን እከታተል ነበር። ያው ያለው ስፒች የሚናገራቸው ነገሮች ምናምን አሪፍ ናቸው፣ ቆንጆ ነገሮች ናቸው። ያንን ግን ያው መሬት ላይ ወርዶ መኖር ከተቻለ ብቻ በዛ ድጋፍ መስጠትም አይደለም ግን መኖር ከተቻለ ያው ማይደግፍ የለም። ያንን የሚያወሩት የሚያምን ከኖሩት ማለት
ነው። አሁን እንግዲህ እኒህ ሰውዬ በጥቂት ቀናት ውስጥ ፓርላማ ቀርበው ጠቅላይ ሚኒስትር ይሆናሉ። ምን እንዲሰሩ ትፈልጋለህ?
የመጀመሪያውና ቀዳሚ ነገሩ ያው የሰው መብት ነው። ሰው በመብቱ ማለትም ሲፈጠር የተሰጠው መብት ተጠቅሞ ብዙ አይነት ነገሮች አሉ። እኛም ሆነን በእኛም ላይ በወጣቶችም ላይ ከህፃን እስከ አዋቂ የሚደርስበት የአስተዳደር በደል አለ። እነዛን የአስተዳደር በደሎች ከቀረፉ ብዙ ቦታ ላይ ያው እንደምናውቀው ያው ስራ ለመኖር ስራ ያስፈልጋል። የስራ አጡ ቁጥር መቀነስ ከቻሉ እንደሚታየው እንደሚወራው ሳይሆን እንደምንኖረው እኛ እንደምናውቀው ደግሞ የኑሮ ግሽበቱ ወደ ላይ የወጣው ወርታች እንግዲህ ወይም በተመጣጣኝ ሁኔታ ካወረዱልን ያው እንግዲህ የህዝብ ድጋፍ ይኖራል ብዬ አስባለሁ።
ሌላዋ አስተያየቷን የሰጠችኝም ወጣት ስሟን ለመግለጽ አትፈልግም።
በነገራችን ላይ ደስ ብሎኛል አቶ አብይ በመረጣቸው። ምንድነው የተሻለ ነገር ደግሞ እናያለን ብዬ ገምታለሁ።
ለምንድን ነው ይህን የገመትሽው?
እንደ አንድ እንትን አጋጥሞኝ ብዙ ጊዜ ስብሰባ ላይ አነጋገራቸው የሚሰጡት አስተያየት፣ ስለ ህዝቡ ያላቸው ግንዛቤ፣ ብዙ ነገራቸው በቅርብ ጊዜ እንደተከታተልኳቸው ጥሩ አስተሳሰብ ያላቸው ሰው ናቸው እና በዛ መልኩ ትንሽ የተሻለ ለውጥ ይመጣል ብዬ አስባለሁ።
እንዲህ ሰውዬ አሁን ተመርጠው ለሊቀመንበር ተመርጠዋል ኢህአዴግ፣ ግን ከዚህ በኋላ ደግሞ ፓርላማ ሄደው እንደገና ጠቅላይ ሚኒስትር ሆነው ይሰየማሉ። ጠቅላይ ሚኒስትር ሆነው እንደተሰየሙ በአንቺ በኩል መውሰድ አለባቸው፣ በቅድሚያ መውሰድ አለባቸው የምታያቸው እርምጃዎች ምንድን ነው?
በእኔ በኩል አንደኛ የህዝቡን ጥያቄ ማዳመጥ መቻል አለባቸው። ከዚህ በፊት የሚነሱትን ጥያቄዎች በይበልጥ እሱን ነገር ላይ በደንብ ትኩረት ሰጥተው ማየት አለባቸው። ብዙ ጊዜ ብዙ ነገሮች አሁን ያሉት ነገሮች ትንሽ ትርምስ ነገሮች ስላሉ ያን ነገር በይበልጥ ያስተካክላሉ ብዬ አስባለሁ። ለምን የምናየው ነው ግልጽ ነው በሁሉም በኩል ያለውን ነገር ቢያስተካክሉ ደስ ይለኛል።
ሌላውና ስማቸውን እንደ ብዙዎቹ ለመናገር ያልፈቀዱት አስተያየት ሰጪ ደግሞ ይህን ብለዋል።
ሰሞኑን የተደረገው ምርጫ ዶክተር አብይ አህመድ፣ ኦህዴድ፣ ለማ መገርሳ እንዴት እንደምለያቸው አላውቅም፣ ግን በከዛ አካባቢ የሚወጣውን መግለጫዎች በአጠቃላይ ስመለከት ጥሩ ነገር ይመጣል የሚል ተስፋ አለኝ። የእኔ ብቻ ሳይሆን ሰው ከቢጤ ይውላል እንዳትለኝ እንጂ የማውቃቸው ሰዎች ሁላ ተመሳሳይ ሀሳብ ሲያንጸባርቁ ነው የምሰማው።
እንበል አሁን ከዚህ በኋላ ያለው ነገር በልማድም በአሰራርም እንደተመለከት ነው ማለት ነው። ዶክተር አብይ ወደ ፓርላማ ቀርበው ሊሰየሙ ነው ጠቅላይ ሚኒስትር ሆነው። ይሄ እንግዲህ አሁን ካነሷቸው ጉዳዮች እኮ አንጻር ብንመለከት ትልቅ ፈተና፣ ትልቅ ተግዳሮት የሚጠብቃቸው ይመስላል። እንደው በእርሱ ሀሳብ ቅድሚያ ሊሰጡት የሚገባ ስራ ምንድን ነው ብለው ያስባሉ?
በእኔ ሀሳብ ዶክተር አብይ ከሁሉ አስቀድሞ ከእሳቸው ቀደም ከነበሩት ሁለት ጠቅላይ ሚኒስትሮች ውድቀት ለመማር መዘጋጀት አለባቸው። የተለያዩ ዘርፎች አሉ። አንደኛው ለጊዜያዊ ፖለቲካ ጠቀሜታ ተብሎ ዘላቂነት ያላቸው የህዝብ ጥቅምን የማይተናኮሉ ነገሮችን ከማድረግ መታገት፣ ራስን መቆጠብ ነው። ሌላው እንግዲህ ፖለቲካ ስልጣንን እንዴት እንደሚያደራጁ እንዴት እንደሚጠቀሙበት በጊዜ ቢማሩትም ካሁኑ ያንኑ አስበው መሄድ አለባቸው። ከዛ በመለስ ግን ኦህዴድ በመግለጫው ላይ ያወጣቸው በጣም መሰረታዊ የሆኑ የህዝብን ጥቅም የሚጠብቁ እርምጃዎቹን አሁኑኑ መውሰድ መጀመር አለባቸው። ይሄ ትረስት ይፈጥራል። የኦህዴድ ትልቁ ነገር ከሌሎቹ የሚለየው አገሪቱ ውስጥ ያለው አሁን ቀውስ የፖለቲካ ቀውስ መሆኑን የተቀበለ መሆኑ ነው። ዳሞይ ጊታ ኮ ደርሴ ታሮ ካኔስ ጋድስ ሽሚናሰሩ ሶ ዋት ደንዶስ ኦቶስ ካሆስ ታናራ አስጌ
የዛሬ የጋቢና ጉዟችን እንግዲህ በዚሁ ተጠናቋል።
ፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን ለሰጣችሁ እናመሰግናለን። በትዊተርም ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
ስናስተናግዳችሁ ያመሸነውን የመስታወት አራጋውና
ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። የቴክኒክ መሀንዲሱ ሱሌ ታራዋሌ ጋር በመሆን እንሰናበታለን።
መልካም
ምሽት በዚህ ሙዚቃ Saulara tu mato balis siko de mosko sharga chalis salara basketo afterna siko sike satir otorna eroga taskode eroga du saude taskode eroga taskode erogo i saude taskode arba min tetel chador zenai zadara ocholo we zanai ezorandro malo nai borotta zai sera bonkena Ano lante shele silera nena koshel goyotra moy kitab ko torze daru anes gat sishine tazeru eroga taskode eroga du saude tazitade eroga taskode erogo i saude tazitade
bio way
ኮን ራዲዮ ሰገለ አሜሪካቲ